ሁለተኛው ክፍል የአንድ ሰዓት ዝግጅታችን አሁን ይጀምራል። ሁለት ለወጣቶች የተላለፉ መልእክቶችን በተከታታይ አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
ስንት አይነት ሆድ አለ? አቤት ሆድ አይ ስንት አይነት ሆድ አለ? የሚያስተገስድ ወገን መጠጠቂያ የፋሽስቶች ምሽግ ስንት አይነት ሆድ አለ? ስንት አይነት ሆድ አለ? ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በወለዳግድ ሀገርን የሚያስፈርስ ታሪክን የሚያስነድ ስንት አይነት ሆድ አለ? አይ ይሁዳም ብዛት ወይ ይሁዳም አቤት ይሁድ ማት ሰፋፊ ቅሪላ ክደት የለጠጠው አይጠሬ ሽንፈላ ስንት አይነት ሆድ አለ? ሆድ ውስጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስትወስ ካላ ጸጉሩን የአዳም ዘርነቱን ሰባይ ትግሩን ለወያኔ ያኔ ሆዱ ለውጦት አልታያለ ወገን ሲፈናቀል ህዝብ አገሩ ሲ ብዙዎቹን የተጓሮች ክምር ወያኔ ያዛቸው በስጋ በብት ከዶቃ ማሰሪያ እስከ ጅራት ማብቂያ መጠጠቂያ ሆዶች ለሰው ልጅ ማፈሪያ የሉንታ ማያውቁት ዝብት የማይፈሩ በሆዳቸው ለመሆድ የሚያዝ መያት ሆዶች ፍሬን የበጠሱ ሞቅ ካለው ገብቶ የሚልከሰከሱ በሆድ የሚውሉ በሆድ የሚያድሩ ሆድ የሚንሰራ ስብና አልባ ከዞን ከርከሮ ከጉማሬ ባስ አቤት ይሁድ አይነት ስንት አይነት ሆድ አለ? እሺ ስንት አይነት አይን አለ? አይቶ አይቆረበት። ስንት አይነት አፍ አለ? በሆድ የታጠረ። ስንት አይነት ጆሮ አለ? ሰምቶ አዳፈን። ስንት አይነት ጣት አለ? ቀስር ያዘገ። አቤት 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 የስብና ክል ስንት አይነት ሆድ አለ? ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድ ውስጥ ሆድ ሰርቶ የሚያስተገስጉ ወገን መጠንቀቃ ተጓድ ጎተራዎች የሚተፈንጉ ብዙዎች አሉ የጨጓሮች ክምር ወያኔ ያዛቸው በስጋ በብት ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላስተላ ሁሉንም በመላክ በሶስቱም ጎተራ አፋቸው ጉልቻ እኛ አናሳልፈው ለኔ ከርሴ ብቻ ውለታቸው ነው ድጋታቸው ነው ቦን ነው ሞታቸው የነገን የሚያስብ ሊና ለሷቸው ካቻ ምናምን ምናምን ዛሬም ሆዳም ናቸው ሆዶች አቤት ይሁን አይነት ስፋትና ጥልቀት የዚህ ወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የሊቆዳላ ፍንቅልቁል የወጣ ዘራዳም የሚያውቃት የግፈኞች ማሻ ሰፊ ትቦ ያላት ለሆዳሞች ሁሉ ተምሳሌ የሚያደርጓት የቅሪሎች ንግሥት የከርሶች ሰገነት የተባዎች ልብስ የሆዳሞች መስፈር ከርሷንና አፏን ለቴጋኔ ቡላ ወደድ ያስያዘች አንድ አንድ አይጠ ሞገጽ የሚምትባል ከፊትም ኋላም ሆድ የተሸከመች አይነት የሚመስሉ የሚዘገንኑ ሰፊ ሆድ ያዘሉ ካውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥቅጠቃ ግልጋሎት በኋላ መቋጠሪያ ቻሏፋቸው ይላላ ከሆዳሞች ሆዳም በጣም የሚያስጠሉ ከወያኔ ማድ ቤት የተኮለኮሉ አቤት የሆድ መዓት ስንት አይነት ሆድ አለ? በወገንም ባዋኝ ደምረግ ቋዳሪ በክህደት ውርደት የተለሰነ ከርስ ይዞ ተሽከርካል ሀገሩ ስትፈርስ ወገኑ ሲቆላ ከገዳይግራ ቆሙ ተጥቆም ይሞላ አቤት ሆድና ሰው አቤት ሰው አቤት ሰው የሰው ልጅ ከንስሳ የሚለየው ነገር የነገር አስቦ ዛሬ አስብቶ ማደር ከንስሳ በላጨ ስብና ከሌለው ከእርሶ አደር የሚሉት የጋማ ከብት ነው። የጋማ ከብት እንኳ እስኪሚሞር ድረስ ቆሞ ያገለግላል። የሰው ልጅ ከፊቱም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል? ምንስ ይፈይዳል? ቢጥሉትም ያውቃል ቢያነሱትም ሆዳ ኖሮ ካልጠቀመ ቢጠፋ የማይጎዳ። አቤት የሆድ አይነት ውልደታቸው ለሆድ እድገታቸው ለሆድ በሆድ ነው ሞታቸው። የነገን የሚያስብ ሊና ነሷቸው ካቻ ምናምን አምናም ዛሬም ሆዳም ናቸው። አቤት የሆድ አይነት
ለኢትዮጵያ ወጣቶች በሙሉ እናንተ ያዲሱ ትውልድ አባሎች የዛሬ አበባ የነገ ፍሬዎች በእያላችሁበት ልባዊ ሰላምታችን ይድረሳችሁ። ያዲሱ ትውልድ አባሎች ስንል ወጣቶቹን በሙሉ ማለት ተማሪውን፣ አስተማሪውን፣ ገበሬውን፣ ከብታርቢውን፣ ሰራተኛውን ወዘተ ለማለት ነው። የጽሑፋችን መነሻና መድረሻ ለመላው የወጣት ክፍል ከላይ ከተቀስናቸው በተጨማሪ በውያኔ መዋቅሩስ በወታደርነት፣ በፖሊስነት፣ በሰላይነት፣ በካድሬነትና በዝቅተኛ አርከኖች ውስጥ በመርማሪነትና በጸጥታ አስከባሪነት ላይ በጸረ ሕዝብ ተግባር ተሰማርታችሁ ያላችሁትን ወጣቶች ቀኑ ሳይጨልምባችሁ መስመራችሁን አስተካክላችሁ ከህዝብ ጋር በመቀላቀል የጋራ የሆነችውን ሀገራችንን ኢትዮጵያን ከጥፋት ለማዳንና የዲሞክራሲ ስርዓትን ለማድረግ ንቁ ተሳትፎ እንድታደርጉ የሚለውን የትግል ጥሪ ለማስተላለፍ ነው። የአሁኑ ትውልድ ወጣቶች እንደበፊቱ አንድ ሆናችሁ በሃይማኖት በዘርና በጾታ ሳትለያዩ በጋራ በሁሉም መንገድ የውያኔን አምባገነን ለማስወገድ ለትግል ተነሱ አምጹ ነው የምንለው። የኢትዮጵያ ህዝብ በረጅም ታሪኩ በተለይም የወጣቱን ሚናና የታሪክ ገድል በዝርዝር ማለት ከኢጣሊያን ወረራ በፊት የሀገራችንን ነጻነት ለማስከበር አባቶቻችንና እናቶቻችን እንዴት አጥንታቸውን ከስክሰውና ደማቸውን አፍስሰው ያቆዩልንን ሀገር በስፋት ዘርዘር አድርገን ለማቅረብ እንችል ምንኛ ደስ ባለን ነበር። ችግራችን ከተነሳንበት ርዕስ አቋያ ስለሚሰፋብን በሌላ ጊዜ በስፋት እንድንመለስበት ተገደናል። የተለያዩ አገሮችንና የኛንም ጨምሮ የትግል ስንክሳር ስንመረምር የምንረዳው አንድ ትልቅ ቁም ነገር ወጣቱ ትውልድ ትኩስ ኃይልና ለውጥ ፈላጊ መሆኑን ነው የምንገነዘበው። በመሆኑም በጥቂቱም ቢሆን አንድ ሳንት ተቅሰው የማናልፈው ጉዳይ ካሁኑ ወጣት ትውልድ ውስጥ የዛሬ 3 አመት ገደማ ራሱን አድራይቶ በሀገር ቤት በህቡ እንዲሁም በውጭ ሀገር በይፋ የሚንቀሳቀሰው የሃፓ ወጣት ክንፍ ድርጅት ወይም ይወክን ስላለፈው ከኢጣሊያ ወረራ በፊት ስለነበረው ትውልድ አኩሪ ታሪክ መግለጫ ቀንጨብ አድርገን ለማቅረብ እንወዳለን። የይወክን መግለጫ እንዲህ ይላል። እኛነታችንን ለመከላከል ታሪክ ያስገድደናል። ጨለማ በተባለበት ዘመን ተፈጥሮ በወቅቱ ሀያላን መንግስታት አገሬ አላስነካም ብሎ ክብሩ ህይወቱን በገዛ ጥይቱ ለኢትዮጵያ ፍቅር ጥማት ጠጥቶ የተሰዋው ያጼ ቴዎድሮስ ታሪክ መነሻችን ነው። ያጼ ምኒልክ፣ ያጼ ዮሐንስ የበላይ ዘለቀ የባልቻባ ነፍሶ የሸዋ ረገድ የጣይቱ የዘራይ ድረስ ያብዲሳጋ ወዘተ ያጥንትና የስጋ ምርግ የሆነች ኢትዮጵያ ታሪኳን ታሪክ አድርገው አንድነቷን በክርስትና በስልጣን ሳይሸጡ አቆይተዋልና የኩራታችን ምንጭ ነው። እኛ ከኢጣሊያን ወረራ በኋላ የተወለድን በወጣትነታችን ዘመን የሁለት አምባገነን ስርዓቶችን ለመጣል ህዝባችን ባደረገው ትግል የተካፈልንና አሁን ደግሞ 3ኛውን የወያኔ ዘረኛ አምባገነን በመታገል ላይ እንገኛለን። ለእናንተ ለልጆቻችን የምንነግራችሁ በወጣትነት ዘመናችን ትግል ስንጀምር እንዳሁኑ አቅጣጫ ሰጪው የፖለቲካ ፓርቲ ወይም ድርጅት ባልነበረበት እንዴት በተማሪነት ራሳችን አደራጅተን እንደታገልንና በትግል ውስጥ ያጋጠመንን ውጣውረድ እንድታውቁት ስለምንፈልግም ነው። እንዲሁም ከተሞክሮ ማነስ የተነሳ የፈጸምናቸውን ስህተቶቻችንን እንድታውቁትና እንዳትደግሙት ለማሳሰብና ለመምከርም ነው። ውድ ልጆቻችን እንደዚህ አጥብቀን የምንወተውታችሁ ያለፈውን የኛን ታሪክ በማጥናት በማጤንና በመገንዘብ አሁን ያለብንን ችግሮች በጥልቀት ለመመርመርና መላመት ፍለጋና የወደፊቱን ትግላችንን የተቃና እንዲሆን ምን ማድረግ አለበት የሚለውን ያጭርና የረጅም ጊዜ ፕላን ወይም እቅድ ለመተለም ይረዳችኋል ይረዳናል ብለን ስለምናምንም ነው። በመሆኑም የኛን መልካም ተሞክሮች አዳብሩት ጎጂውንም ላለመድገም ጥረት አድርጉ ነው የምንለው። ባጭሩ ምን መደረግ አለበት የሚለውን መልስ ለመሻት በማጥናት በመመራመር በመጻፍ በመወያየትና በመከራከር የመፍትሄ ሐሳቦችን ለማፍለቅና የፈጠራ ችሎታችሁን ለማዳበር ያለመታከት ጥረት እንድታደርጉም ነው። እንግዲህ ብዙም ሳናንዛዛ የኢትዮጵያ ወጣትን በተለይም የተማሪው ማህበር በአገር ቤትና በውጭ አገር የተጫወተውን ሚና ማለት በቅድመ አብዮት በአብዮቱ ዋዜማ አብዮቱም ከፈነዳ በኋላ በተለይም በኢሃፓ ስረጎልማሶች በአባላትነትና ወጣቱ በኢሃዋሌነት እንዴት እንደታገል ማለት ከደርግ ጋር የሞት የሽረት ትግል የቀይ ሽብር ሰላማነትና ያስከተለውን እንድምታ እንዲሁም አሁን ካለው ከዘረኛው የውያኔ አምባገነን መንግስት ጋር በመካሄድ ላይ ያለውን ትግል በእኛ እይታ እናውቃቸው። በቅድመ አብዮት የተማሪው ትግል አንድ በአገር ቤት የኢትዮጵያ ተማሪዎች ማህበር የዚህ ትውልድ አባላት የሆነው ወጣቶች ትግል የጀመርነው ድቅድቅ ባለ ጨለማ ዘመን ነበር ብንል ማጋነን አይሆንብንም። በ50ዎቹ የዩኒቨርሲቲ ተማሪዎች የነበርነው በዩኒቨርሲቲ አካዳሚ ንጻነት ማለት መሰብሰብ መጻፍና መወያየት ይፈቀድ በነበረው መብት በመጠቀም ተደራጅተን የተማሪ ማህበር ለማቋቋም ችለን ነበር። ሆኖም ንቃተ ህሊናችን ዝቅተኛ በመሆኑ የምናነሳው ጥያቄዎች ወጥቀጠረና ምግባችን አይጣፍጥም በሚሉት ላይ ነበር። ቀስ በቀስ የተማሪው ቁጥር መጨመር ከክፍላተ ሀገር የሚመጡና ከአዲሶቹ የአፍሪካ ሀገሮች ንጻነታቸውን ከቀኝ ገዢዎች ያገኙ ተማሪዎች ባገኙት የነጻ ትምህርት ድል መደባለቃቸው ንቃተ ህሊናችንን እንዲዳብር እንዲሁም በብሔራዊ አገልግሎት ወይም ናሽናል ሰርቪስ አማካኝነት በየክፍላተ ሀገር በመመደብ ለአንድ አመት በመስራት ሀገራችንን ይበልጥ እንድናውቅና አድማሳችን እንዲሰፋ ረድቶናል። በመሆኑም ተማሪው የማህበራዊና የኢኮኖሚ ጉዳዮች ላይ መወያየት ማጥናትና መመራመር እንዲሁም ለመንግስት ባለስልጣናት ፍትህ ተጓደለ ህዝብ ተበደለ በተለይም መሬት ላራሹ እንዲሁም ዳቦ ለተራበ የመሳሰሉትን ጥያቄዎች ማቅረብ ጀመረ። ጽሁፋችንና መጽሔቶች እንዲሁም ንጉሱ በሚገኙበት ግጥሞች መቅረብ በተለይም የማይረሳው የጎመራው በረከት መርገም እንዲሁም ሌሎች በጸጋ ይደብተራውና በጓደኞቹ እንደ ደሃው ይናገራል የመሳሰሉትን ግጥሞች መቅረቡ ጀመሩ። በሂደት የተማሪው የተቃውሞን ቅስቀሳ መጠናከርና ወደ ግራሪዎት ማዘንበል ያሳሰባቸው ንጉስ ባለስልጣኖችና ባለመሬቶች ሁኔታውን በግዜው በእንጭጮ ለመቅጨት ወይም ለመክታት የተማሪውን መሬዎች እንደ ጥላሁን ግዛው እንዲገደሉና ይቀሩትንም እንዲታሰሩ አስደረገ። በዚህ ግዜ ከተማሪው ማህበር ውስጥ ጥቂት በጣም የነቁት ተማሪዎች ሰላማዊ የትግል ተቃውሞ ማክተሙን የተረዱ ተማሪዎች ትግሉን በይበልጥ ለማደራጀትና አማራጭ ለመፈለግ ከሚወዷት ሀገራቸው ለመውጣት ተገደዱ። ሁለት በውጭ ሀገር የኢትዮጵያ ተማሪዎች ማህበር። የኢትዮጵያ ተማሪዎች በብዛት ወደ ውጭ ሀገር መውጣት የጀመሩት በ40ዎቹ መጨረሻ አመታት ጀምሮ ነው። ተማሪዎቹ የሚሄዱት ወደ አሜሪካና አውሮፓ ሀገሮች በትምህርታቸው ጎበዝ የሆኑ በነጻ ትምህርት ወይም ስኮላርሺፕ በማግኘትና ሀብታም ልጆች ለትምህርትና ለኑሮ ወጪ ቤተሰቦቻቸው የሚከፍሉላቸው ነበሩ። የኢትዮጵያ ተማሪዎች ቁጥራቸው እስከ 50ዎቹ አጋማሽ እየጨመረም ቢመጣም የነበረው የተማሪ ማህበር ደካማና በዓላትን በማክበር ላይ የተጠመደ ለምሳሌ የአዲስ አመት ቀን የነጻነት ቀንና የንጉሱን የልደት በዓል እንዲሁም ህዝባዊ በዓላትን በኢትዮጵያ ኤምባሲዎች ግብዣ በመካፈል የተወሰነ ነበር። የብዙዎቹም ዓላማ ትምህርታቸውንም እንደጨረሱ ቶሎ ወደ ሀገራቸው ተመልሰው በስርዓቱ ውስጥ በተመደቡበት ስራዎች ማገልገል ትዳር መመስረት ቤት መስራትና ልጆች ወልዶ ማሳደግም ነበር። አብዛኛው እኛ ምን አገባን አርፈን ኑሯችንን መኖር የሚል የተማረው መንፈስ ያየለበት ጊዜ ነበር ለማለት ይቻላል። የኢትዮጵያ ተማሪዎች በውጭ ሀገር ከ50ዎቹ መጨረሻ አንስቶ እስከ አብዮት ዋዜ ማድረስ በጸረ ፊውዳልና በጸረ ኢምፔሪያሊዝም ተቃውሞ ተደራጅቶ ለ66 አብዮት መፈንዳት የበኩሉን አስተዋጽኦ ከአገር ቤት ካለው የተማሪው እንቅስቃሴ ጋር በማበር ታግሏል አታግሏል። በውጭ ሀገር ዋንኞቹ ተጠቃሾች በአውሮፓ የኢትዮጵያ ተማሪዎች ማህበርና በሰሜን አሜሪካ የኢትዮጵያ ተማሪዎች ማህበር በአፍሪካና መካከለኛ ምስራቅ የኢትዮጵያ ተማሪዎች ማህበር ነበሩ። ሁለቱም የየራሳቸው ያደረጃጀት መዋቅር ነበራቸው። ለምሳሌ በአውሮፓ አህጉር ደረጃ የተመሰረተው በአውሮፓ ውስጥ በሚገኙ አገሮች ውስጥ ማህበራት ማለት በፈረንሳይ፣ በእንግሊዝ፣ በጀርመን፣ በሶቪየት ህብረት ማህበራት ውስጥ ተወካዮች አማካኝነት ነው። የአውሮፓው የኢትዮጵያ ተማሪዎች ማህበር የተደራጀው ሁሉን የተማሪ ማህበራት አንድ የሚያደርጋቸው ለሀገርና ለህዝብ ያላቸው ፍቅር ያለማጽናትና መቆርቆር በሚኖርበት አገሮች የእድገት ደረጃና የቴክኖሎጂ እምርታ በመመልከት በቅዱስ ቅናት በመንገብገብ እግረ ኮርች ያዘን የፊውዳል ስርዓት ለመለወጥ መሰብሰብ መወያየት መደራጀት በጊዜው ይታመንበት በነበረው የሶሻሊዝም ሪዮት መጻሕፍትን ማንበብ ማጥናት መጻፍና ወደ አማርኛ መተርጎም መጽሔቶች ማዘጋጀት በአውሮፓ የታገልና በአሜሪካ ኮምባክት መጽሔቶች ማተምና ወደ አገር ቤት በድብቅ ሰርገው እንዲገቡ ማድረግ ነበር። ላብነት የኢትዮጵያ ተማሪዎች በሰሜን አሜሪካ የተማሪው ማህበር ምን እንደሚመስል እንዴት በሃጉር በከተማና በህዋስ ወይም የጥናት ቡድን እንዴት ለመደራጀት የገንዘብ አቅሙን እንዳጠናከረና አቅሙ በፈቀደ መሰረት የኢትዮጵያን የፖለቲካ የኢኮኖሚና የሶሻል ችግሮች ትንተና መፍትሄ ፍለጋ እንዲሁም ሀተታና ስችት የማድረግ ስልት እንዲሁም በሂስና በግለሂስ ራሱን እንዳልነጸና በተጨማሪም ካልባሌ ቦታዎችና በጎጂ ባህሎች እንዳይበከት መቆጠብ አንዱ አንዱን መጠበቅና መከላከል የመሳሰሉት ነበሩ። ባጭሩ ለኛ ተውልድ የተማሪው ማህበር አጣጫ የሚሰጥ የፖለቲካ ፓርቲ በሌለበት ተማሪው ለችግር የተጋለጠ በመሆኑ ከድክመቱና ከጥንካሬው ያሁኑ ተውልድ ከኛ ተውልድ ብዙ ነገሮች ልትቀስሙ ይገባል ብለን እናስባለን። አንድ በጥራሽ የማይረሳን ናቢዮት 66 ከመፈንዳቱ በፊት በ1964 ዓመተ ምህረት ራሱን በህቡ አደረጃጅቶ የነበረው በኢትዮጵያ የመጀመሪያው ፓርቲ ኢሃፓ ራሱን በይፋ በ1967 ዓመተ ምህረት ማወጁ ለተራማጅ ተማሪው ክፍል ትልቅ የምስራችና ደስታን ፈጥሮ ነበር። በኢሃፓ ስር በመደራጀት ላይ በነበረው ኢሃአስ ማስጠናከሪያ የሚሆን ገንዘብና ሌላም ቁሳቁስ ለመርዳት ተማሪው በነፍስ ወከፍ ከአንድ ሳምንት እስከ ወር የሚደርስ ደሞዛቸውን ሰጥተዋል። ጊዜው ወሳኝ ስለነበረ አንዳንዶች መኪናቸውን በመሸጥና ትምህርታቸውን አቁመው ወደ አገር ቤት በመግባት ሙሉ ጊዜያቸውን ለትግሉ ያደረጉበትም ወቅት ነበር። ሶስተኛ በኢትዮጵያ ተራማጆች እንቅስቃሴ ባቤቱ ዋዜማ ህብረተሰባችን በሁሉና በትግራይ በተከሰተው ረሃብ በመማረር የኑሮ ውድነት በሰራተኛ ክፍል ማለት በከተማ እንዲሁም በአርሶ አደሩ በባለመሬቶች አይን ያወጣ በዝበዛ የተንገፈገፈበት ወቅት በአጠቃላይ ወታደሩም በኑሮ ውድነት ታክሲ ነጂዎች የነዳጅ ዋጋ መጨመር እንዲሁም የሙስሊሙም ህብረተሰብ የሃይማኖት እኩልነት ይደረግልን የሴቶች እንቅስቃሴ ማለት እናቶች የቤት መቤቶች ተማሪዎችና በቤት ሰራተኝነት በረጅም ሰዓት ስራ ባለት ተመጣጠነ ክፍያ መጠመድ እንዲሁም ተማሪዎች በአገር ቤትና በውጭ አገር የፊውዳሉ ስርዓት ማክተም አለበት ወደሚለው ድምዳሜ የደረሰ ይመስልም ነበር። የኢትዮጵያ ተማሪዎችም የበኩሉን በአውሮፓ በአሜሪካ እንዲሁም በተጨማሪም በአፍሪካና በመካከለኛው ምስራቅ የሚገኙ ተማሪዎች የዓለም አቀፍ የኢትዮጵያን ተማሪዎች ማህበር ለመመስረት ከብዙ ጥረቶችና ዝግጅቶች ስብስብ በማድረግ የተራማጁ ክፍል በጸረ ፊውዳልና በጸረ ኢምፔሪያሊዝም ተሰልፎ በነበረው አንዳንድ የሪዮት ዓለም ልዩነቶች አቆጥቁጠው ሲብላሉ የነበሩ አስተሳሰቦች በይፋም በቃሉ። አንዳንድ ቀባጣሪዎች አሁን እንደሚሉት ሳውቁና አውቃለን ብለው የሚያወሩትን በሬ ወለደ የታሪክ ቀልበሳ ለህዝብ ፍርድ ተተን ወነተኛ የነበረው በእኛ እንደበት የተካፈልንበትን ትግል እናውራቸው። የሆነው ከተራማጆች እንቅስቃሴ ውስጥ በበቀሉት በኢሃፓና መኢሶን መካከለ የተከሰቱት ቅራኔዎች እንደው የቃላት ጨዋታ ማለት ላባደርና ወዛደር እናቸንፋለንና እናሸንፋለን ሳይሆን የነበረው ልዩነት ለሀገራችን ከፊውዳል ስርዓት በኋላ ለውጥ ሊመጣ የሚችለው በስር ነቀል ስርዓት ትግል ወይስ በጥገናዊ ስርዓት ትግል ነው? የምንታገለው ለምን አይነት መንግስት ነው? ትግሉንስ ማን ይምራው? የሚሉት ነበሩ። አብዮቱ ከመፈንዳቱ ጥቂት አመታት በፊት አሳብ ለማንሸራሸርና ጥራት ለማግኘት በቦስተን ከተማ የሰሜን አሜሪካ የኢትዮጵያ ተማሪዎች ጉባኤ ተደርቆም ነበር። በጉባኤው ላይ ስለ ወታደራዊ መንግስት ስልጣን መያዝና አብዮቱን መርቶ የሚፈልገው ለውጥ ሊያመጣ ይችላል ወይ የሚለው ተነስቶ ከነ ግብጽና ከላቲን አሜሪካ ሀገሮች ተሞክሮች በመነሳት ወታደር ስልጣን ቢይዝ የአምባገነን መንግስት እንደሚሆን ግንዛቤና ድምዳሜ ላይ ለመድረስ ተችሎም ነበር። በእኛም ሀገር የሆነው አበው እንደሚሉት የፈሩት ይደርሳል ሆነና የተራማጁ ለውጥ ፈላጊ ክፍል በበቂ ባለመደራጀቱ ዝግጅት ባለማድረጉና ድርጅታዊ ጥንካሬ ባለመኖሩ የምርጥ መኮንኖች የታጠቀውንና የተደራጀውን የአገር መከላከያ ሰራዊታችንን መወጣጫ በማድረግ የህዝብን የትግል ፍሬ ነጥቀው ለ17 ዓመት የወታደራዊ አምባገነን መንግስት መስርተው መላውን የአገራችንን ህዝብ ሲያሰቃዩና ሲገድሉ እንዲሁም ባልተጠና የሰፈራ ፕሮግራም ያካባቢ ማህበራዊ አገልግሎት ለመስጠት በሚል ፈልክ ህዝባችንን ሲያምስና ሲያሰቃይ ከርሞ ነበር። ያሁኑ ዲሞክራቶች ነንባዮች ግራፊ አስገራፊና ረሻኝ አስረሻኝ የነበሩ የኢሰፓ አባሎችና በላባዮች ቅጥረኛ ምሁራን አሉባልታዎችንና ውጅንብሮችን በደርግ ዘመን የነበረው ማርና ወተት የሚፈስበት አገርና ስርዓት ነበር ሲሉ ከልብ ያሳዝናል። የኛ ትውልድ ማለት የኢሃፓ አባላትና ደጋፊዎች በጅምላ ጸረ መለዮ ለባሽ አለመሆናችንን ለናንተ ለልጆቻችን እንድታውቁልን እንፈልጋለን። እንደውም በተቃራኒው ተራማጅ ወታደሩ ክፍል የህዝባዊ ትግል ተካፋይ በመሆን በህቡ ጭቁን ወታደር በሚል ድርጅት ተደራጅቶና በጣም የነቁት በኢሃፓ አባላትነት በህይወት መስዋዕትነት የከፈሉ ከከፍተኛ ማዕረግ እስከ ተራ ወታደርነት የታገሉና ያታገሉ ክቡር ሰማዕቶችን ሁሉም የምንዘክራቸው ናቸው። አሁንም በህይወት ያሉት አብረውን በትግል ላይ ናቸው። እዚህ ላይ ግን አንድ የማይታበል ሐቅ አለ። ይኸውም ጥቁሩ ግራዚያኒ የኢሰፓው መሪና ጀሌዎቹ ከሩብ ሚሊዮን በላይ የሚሆን የኢሃፓ አባላትና ደጋፊዎች እንዲሁም ምንም ውስጥ የሌሉበትን አረጋውያን ህፃናትና የሃይማኖት አባቶች ሳይቀር በቀይ ሽብር ጨፍጭፈዋል አስጨፍጭፈዋል። በመጨረሻም ያንድነት ኃይሎችን አዳክመው ለተገንጣይና አስገንጣይ የነጻው ጮችነን ባዮች የበላይነት እንዲያገኙና የመከላከያ ሰራዊታችንን እንዲበተን አድርገው ወደ ስደት ዓለም የበጡ ናቸው። ባለፉት 20 ዓመታት የዘረኛው የውያኔ አምባገነን አገዛዝ ሀገራችንን በሁሉም መንገድ በፖለቲካ በኢኮኖሚና በሶሻል ቀውሶች አደባይቶ ኢትዮጵያ እንደ ሀገር በመኖርና ባለመኖር ላይ እንድትወድቅ አድርጓል። የዘረኛ ቡድን ቅንጣታል ምንም የሀገርና የህዝብ ፍቅር የሌለው የራሱን የጎሳ ፕሮግራም የኢትዮጵያ ህገ መንግስት ብሎ በህዝባችን ላይ በመጫንና በዘር ላይ ብቻ በተመሰረተ በክልል መሸንሸን እንዲሁም በዘመናት የዳበሩትን የሚያስተሳስሩን ባህሎቻችንን ወጎችና እሴቶች ማለት ኢትዮጵያዊነትንና አንድነት እንዲበዘበዝና ተቻችሎና ተሰባስበው በአገሪቱ የኖሩትን ብሔረሰቦችና የሃይማኖት አማኞች መከላከል ልዩነቶችን በማርገብ ህዝባችንን በጠላትነት ተፈርጀው ደም እንዲቃቡና በጎሩጥ እንዲተያዩ ብሎም እንዳይተማመኑና በጋራ እንዳይታገሉ የውያኔና የውጭ ኃይሎች ሴራቸው ለጊዜው ቢሆንም ደንቃራዎች ሆነዋል። የውያኔ ዝባዝንኬ ተወርቶ ስለማልቅና ሰልቺ በመሆኑ አሳባችንን የሚያጠቃልል በደብተራው ድረገጽ አልከኝ 20 አመት ስንት ነው ከሚለው ግጥም ዋና ዋናዎቹን እንጥቀስ። የራስን እድል በራስ መወሰን እስከ መገንጠል ተባለ። የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው አሉ። የ6 ኪሎ ዩኒቨርሲቲ ተማሪዎች ተቃውሞ ሰልፍ በአጋዚ ሳንጃና ጥይት ተዘጋ። ባርነት ወይስ ነጻነት አስብለው የኤርትራ ወገኖቻችንን አስገነጠሉ። በእለቱም አስመራ ተገኝተው ከጀርባችን የጋራ ጠላት አለን ብለው እመራለው የሚሉትን ህዝብ በጠላትነት ፈረጁ። ደስታቸውንም አበሰሩ። ኢሰፓ ኢሃፓ ነፍጠኛ እየተባለ ጣት መጠቋቆምና ማስፈራራት ተጀመረ። የትምክህተኛ ጎራ ተመታ አሉ ከአዲስ አበባ ዩኒቨርሲቲ 40 መምህራን ብቁ አይደሉም ብለው በተባረሩ ማግስት የብሔረሰቦች እኩልነት አሉና እኛ ከእኩልነት በላይ ነን አሉን። ወርቅ ከሆነው ከትግራይ መፈጠራቸውን ነገሩንና ለትግራይ ህዝብ ያፍ ዝልዝል ወይም ጮማ አቀረቡለት። የትግራይ ወገኖቻችንም ጥቂት ፈነደቁ። ብዙሃኑ ታዘበ። ያደዋ ድል ለደቡብ ምኑ ነው አሉን። እኛም አደዋን ተናገራል ነው ማጠቃለያ። ባለፉት 20 አመታት ዘረኛው ወያኔ በአገራችንና በህዝባችን የተፈጸመው በደሎች በፖለቲካ መድበለ ፓርቲ ነኝ በማለት በተለጣፊ ድርጅቶች በመታጀብ ሲውረገረግ ሰንብቶ ከ97ቱ ምርጫ ሽንፈት በኋላ በ2002 ጀምሮ አውራ ፓርቲ ነኝ በማለት ብቻውን ሮጦ በ99.6% አሸንፍ ካለበት ወቅት ደርሰናል። ፖለቲካ ባላንጣይናቸው ብሎ የሚያስበውን የተቃዋሚ ኃይሎች በሀገር ክህደትና በሽብርተኝነት ራሱ ከሳሽ ራሱ ፈራጅ በመሆን ባስተሳሰባቸው አይሰሙኝም ያለውን ሁሉ በሰበቡ እያሳደደ እያሰረና እየገደለ ይገኛል። አጉራ ዘለል ወያኔ ድንበር ዘልቆ በጎረቤት ሀገሮች ስደተኞችን መግደልና አፍኖ መውሰድ የለት ተግባር አድርጎታል። እንዲሁም በስንት መከራ ከሳራ በራሃና ካደገኛ የጀልባ ጉዞ በኋላ ወደ አረብ አገሮች የደረሱትን ከዚያም አልፈው አውሮፓ አገሮች የደረሱትን ስደተኞች ወያኔ ከተለያዩ አገር መንግስታት ጋር በመመሳጠር የተባበሩት መንግስታት የስደተኞች መብት ተከላካይ ወይም UNHCR ዓለም ያጸደቀውን ህግ በመጣስ ስደተኞች ያለፈቃዳቸው በግድ ወደ ሀገራቸው እንዲመለሱና ሲመለሱም ምንም እንደማይደረጉና ችግር እንደማይገጥማቸው ወያኔ እየወተወተም ነው። የኢኮኖሚው ጉዳይ እንደው አታንስብን የሚለው የህዝብ ቁጥር ቢበዛም እኛ ግን እናንተ ልጆቻችን ጉዳዩን ከስር መሰረቱ ማውቀና መረዳት ይበጃቸዋል ብለን እናስባለን። ባለም አቀፍ ደረጃ በወያኔ አጋፋሪነት የመሬት ቅርመት ወይም ነጠቃ በጣም ስር ሳይሰድ ምን መደረግ አለበት የሚለውን ማጥናት ማሰብ ማውጠንጠንና በማያዳግም ፈጣን እርምጃ ከወጣቱ ገበሬ ጋር በማበር መንቀሳቀስ ግዴታችን መሆኑን ለማሳሰብ እንወዳለን። የተፈጥሮ ሀብታችን እንዴት በአግባቡ እንጠቀም ልማትና እድገት እንዲሁም በሀገራችን እንዴት የምግብ ዋስትና እንዲሁም ሰላምና ብልጽግና ሊመጣ ይችላል በሚለውም መወያየት ያስፈልጋል። እንደምታውቁት ያለም ተራማጅ ምሁሮች በተለይ ለ21ኛው ክፍለ ዘመን በአምባገነን ስርዓት ውስጥ የሞት ሽረት አድርገው የኛውን የመሰለ አገር ያለ ህዝባዊ መንግስትና ዲሞክራሲያዊ ስርዓት ፍትሃዊ ልማትና እድገት የማይታሰቡ መሆኑን ያስተማሩን ነው። በዚህም ትግላችን ላይ ብቻችን አይደለንም። በአለም ላይ የሚገኙ የጸረ ግሎባላይዜሽን ማለት አሉታዊ ድርጊት ተቃዋሚዎች የዓለም አቀፍ የሴቶች ማህበር የሰራተኞች ማህበር ያካባቢ ብክለትን የሚቃወሙ እንዲሁም ነጻ የሆኑ የምርምር ድርጅቶች ለምሳሌ እንደ ኦክላንድ ኢንስቲትዩሽኖችን በአለም አቀፍ ደረጃ ያለውን የመሬት ዝርፊያና ድምታ በማጋለጥ ላይ ናቸው። ያም ሆኖ የኛን ትግል ወደ ሀገራችን መጥቶ የሚታገልልን የለም ግን አጋሮቻችን ሊሆኑ ይችላሉ። ስለዚህ ከነሱ ጋር መተባበር አለብን። በመሆኑ መረጃ በማሰባሰብ ጽሁፋቸውንና መጽሔቶቻቸውን በማሰራጨት እንዲሁም በቅርቡ የተጀመረውን የመረት ዝርፊያ የተቃውሞ ፊርማ በማሰባሰብ ንቁ ተሳትፎ በተለይ ወጣቶች ልታደርጉ ይገባል ብለን እንላለን። ጽሁፋችንን ከመጣቃለላችን በፊት እኛ በህይወት እስካለን ማለት ክንዳችንን እስከምንተራስ ድረስ ከጎናችሁነን የኛት የትግል ጥሪያችን የተቀበላችሁ ወጣቶች በሙሉ በዘር በጾታና በሃይማኖት ሳትለያዩ እንደይወክንድ ባላማ ጸንታችሁ ያደራ ቃል ኪዳናችሁን ተቀብላችሁ በእኩልነት አንድነት ወይ ተጠበቀ ዲሞክራሲያዊ ኢትዮጵያ እውን እንደምታደርጉ አንጠራጠርም። የኢትዮጵያ ህዝብ በትግሉ ያቸንፋል።
ለፖለቲካ ትግልና ህዝባዊ አመጽ ፈለገ መንገድ በዛሬቱ ኢትዮጵያ። ዛሬ ከዘረኛና ጎሰኛው የውያኔ ገዢ ቡድን ጋር የሚደረገው የፖለቲካ ትግል በወለገብ መልኩ ከሀገር ህልውና ጋር የተሳሰረ መተሳሰርም ያለበት ህዝባዊ አመጽ ነው። የጠራ የፖለቲካ ራዕይና ህዝባዊ አመጽ የተሳሰሩ የአንድ አካል ሁለት ገጽታዎች ናቸው። የሀገር ህልውና ጥያቄ ውስጥ በገባበት ሁኔታ ህዝብ በአጠቃላይ ሲበደል፣ ፍትህና ርትዕ ደብዛቸው ሲጠፋ፣ ሰብአዊ ሆነ ዲሞክራሲያዊ መብቶች የውሃ ሽታ ሲሆኑ፣ ትግሉ የፖለቲካ ትግል ብቻ ሳይሆን የትንሣኤ ህሊናም ትግል መሆኑን መገንዘብ የዜጎች ሁሉ ግዴታም ነው። ለፖለቲካ ትግልና የሞራል ጥያቄዎች ተለያይተው የሚቆሙ ሳይሆን እጅጉን የተያያዙና የተሳሰሩ ናቸው። ከራሳችን ከህሊናችን ጋር የምንኖርና ለህሊናችን ከቆምን ትክክለኛ ያልሆኑ ነገሮችን ያለመቀበል ግዴታ ይኖርብናል። ይህ ብቻ አይደለም፣ በአጠቃላይ የህዝብና የሀገር ህልውና ሲደፈር ተመልካች ሆኖ መፈረጅ አሊያም ሁኔታው እንዲባባስ በተቃራኒው ጎራ መንጎድ የህሊና ብቃት መጥፋቱን አመልካች ነው። መጥፎ አገዛዞች በአጠቃላይ እንደ ወያኔ ዘረኛና ጎጠኛ ጸረ ኢትዮጵያ ቡድን በተለይ ከህሊና ጋር ለመኖር የሚያስችሉትን ባህላዊና ፖለቲካዊ እሴቶችን ሁሉ ያጠፋል። ህዝብን እንደ ህዝብ የሚያስተሳስሩትን አስተሳስረውም ያኖሩትን መልከ ብዙ ታሪካዊና ባህላዊ ጸጋዎች ሁሉ እንዲጠፉ ይጥራሉ። በተቃራኒው ጥላቻ እንዲስፋፋ፣ ክቡር ህዝባዊ ባህል እንዲረክስ፣ በሽታ እንዲስፋፋ፣ ዜጋ ከቦታው እንዲፈናቀል፣ ሰው በሀገሩ እንደ ልብ ተዛውሮ እንዳይሰራና እንዳይኖር ቀን ከሌሊት ይሰራሉ። የወያኔ አፋኝና ዘረኛ ቡድን ራሱ ከፈለፈላቸው እሱን መሰል ጽንፈኞች ጋር በህዝብና በሀገር ላይ እያካሄዱ ያለው እረፍት የለሽ ዘመቻም ይህንኑ መሰረት ያደረገ ነው። ይህ ስለሆነም ዛሬ እየተካሄደ ያለው የፖለቲካ ትግል እነዚህን እሴቶች ሁሉ እንዳይጠፉ የማድረግና የማሳደግም ትግል ነው የምንለው። ዛሬ ወያኔ በሀገር ደረጃ እያስፋፋ ያለው የህሊና ውድቀትንና ዝቅጠትን ጭምር ነው። ተጠያቂነት የሚለው ቃል ከፖለቲካው መድረክ ጠፍቷል። አንደኛው ወንጀለኛ በሌላው እየተተካ መሄዱም አገዛዙ ከላይ እስከታች በሙስና መዘፈቁም ይህንኑ የህሊና ዝቅጠትን አመልካች ነው። የፖለቲካው ትግልና ህዝባዊ አመጽ ያላቸውን የጠበቀ ግንኙነት ስናወሳ የዲሞክራሲ ስርዓት ለህዝባችን አስፈላጊነትን፣ የሰብአዊ መብት መከበርን፣ የህዝብን በፍትህና ርትዕ ፊት እኩልነት መቀበልን፣ ስለ ኢኮኖሚያዊ ሁኔታ መግለጫው የህዝብ ተጨባጭ አኗኗር መሰረት መሆኑን ስንናገርና መረሳት የሌለበት ትልቁ ቁም ነገር ሀገር የሚለው እውነት ነው። በበሰለ ፖለቲካዊ ቋንቋም ስለ ህዝብ ስናወሳ ሀገር የሚለው ቃል እምብርት ነው። የሀገርን ህልውናና ሉዓላዊነት ባልተቀበለ አስረሽ ምችው የጥበትና የዘረኝነት ፖለቲካ በጎ ጸጋዎች ሁሉ የሚገኙ አይሆኑም። አገርና ህዝብን በተለያየ ኮሮጆ ከቶ ስለ ህዝብ መብት፣ ስለ ዲሞክራሲ ማውሳት የሚሞከር አይደለም። የምናወሳው የምንታገለው ስለ ህዋ ወይም ስለ ጠፈር ሳይሆን በተጨባጭ ስቃይን እየተቀበለ ስላለው ዜጋና ኢትዮጵያዊው ህዝብ ነው። ወያኔ ቀዳሚ ጠላት መሆኑ ግልጽ ቢሆንም ከኢትዮጵያ ታሪካዊ ጠላቶች ጋር ቆሞ ወይም የወያኔን የዘርና የጎሳ ፖለቲካ ተከትሎ የህዝብ ችግሮች መፍትሄ እናመጣለን ማለት ከምህረቱ ስቃውን የሚያጠነክር ጉዞ ነው። ምን ነገር ያለበት እውነት ለዘመናት ስቃይና ደስታን በጋራ ተካፍሎ ታሪክና ባህል ፈጥሮ በጋራ ስለኖረው ህዝባችን ነው። የችግሮቹ ሁሉ መፍትሄም የጋራ እንቅስቃሴና ህዝባዊ አመጽ መሆኑን የካቲት አስተምሯል፣ መስክሯል። ይህንን ሀቅ ለመረዳት የባዕዳንን ቤተ መጻሕፍት ማሰስ አያሻንም። ወያኔን እንቃወማለን የማለት ዋነኛ መግለጫ ኢትዮጵያዊነትን አጥብቆ ከመያዝ ጋር የተሳሰረ ነው። ከሻቢያም ጓሮ ይሁን ከምዕራባውያኑ ጓዳ ለኢትዮጵያ ህዝብ ችግር መፍትሄ መሻት አገልጋይነታችን ለማን ጥቅም እንደሆነ ጠቋሚ ነው። ስለዚህ ከበርካታ ወቅታዊ መፈክሮች አንደኛውና ዋነኛው የሚለው መሆን አለበት። ዛሬ ያለንበት ሁኔታ ህዝባዊ አመጽን ተግባራዊ ማድረግ ነው። ይህ መሆን አለበት የምንል ከሆነ ደግሞ የህዝባዊ አመጽን ባህሪያት መመርመር ሊታለፍ የማይችል ግዴታ ነው። እነዚህን ባህሪያት ከሞላ ጎደል ስናስቀምጥ ሀ ህዝባዊ አመጽ እርሾ ያስፈልጋል ለህዝባዊ አመጽ የሚያስተሳስር ቋንቋ ያሻል ህዝብን ከህዝብ የሚያግባባ አመሩሃ ህዝባዊ አመጽ አጠጣጣይ ችቦ ያስፈልጋል መ ህዝባዊ አመጽን ከጽንፈኝነትና ከጥበት መጠበቅ ግድ ይላል ሰ ህዝባዊ አመጽን ከአካባቢም ሆነ ዓለም አቀፍ ኃይሎች ተጽዕኖ ጣልቃ ገብነት መጠበቅ የግድ ነው ረ ይሆኖ ግን የህዝባዊ አመጽን በተናጠል ወይም ህዝባዊ የፖለቲካ ትግል በአጠቃላይ ጠላትን ጠንቅቆ ከነ ዓላማው ጭምር በማወቅ ላይ ይመሰረታል የኢትዮጵያ ህዝብ ዋነኛ ጠላት ስልጣን ላይ ያለው ዘረኛና ጎጠኛ ቡድን መሆኑን ዛሬ በሆድና ጥቅማ ጥቅም ከተገዛው ክፍል የባዳን ተልእኮ ከተሸከመው አስመሳይ ተቋሚ በቀር ሊከራከር የሚችል ዜጋ የለም። ወያኔ ተቀዳሚና ዋነኛ ጠላት ነው ካለም ደግሞ የሀገርና የህዝብን ጠላት አጥብቆ መጥላት እንጂ እየጠሉ መውደድ አለመቻሉን መገንዘቡ የግድ ይሆናል። ይህ እየተካሄደ ያለው የፖለቲካ ትግል በአንድ በኩል የህሊና ተጠያቂነት ብቃት ባላቸውና የህሊና ዝቅጠት ውስጥ በተነከሩ መሃል የሚካሄድም ትግል ስለሆነ አጠቃላይ ትግሉ የህሊና ትንሳኤ ትግል መሆን መዘንጋት የለበትም። በፖለቲካው ትግል ቋንቋ፣ ስልትና ታክቲክ ዓላማን ከግብ ለማድረስ ያስችላሉ ተብለው የተነደፉ እንደ ትግል መሳሪያነትና ለተጨባጭ ሁኔታው አስገዳጅነትም ሊያገለግሉ የሚችሉ ፖለቲካዊ አቋሞች ናቸው። ለምሳሌ የዲሞክራሲ ስርዓት በአንጻራዊነት ደረጃ ሰፍኖባቸዋል በሚባልባቸው የምዕራብ አውሮፓ ሀገሮች በህዝባዊ አመጽ አማካኝነት መንግስትን መለወጥ ግዴታ አይደለም። በሰላማዊ መንገድ ህዝብ መንግስትን በራሱ ድምጽ መለወጥ ስለሚችል አመጽ አስፈላጊ አይሆንም። በዘረኛ ጎጠኛ የወያኔ ቡድን እየተረገጠ ለሚገዛው የኢትዮጵያ ህዝብ ግን የተቀናጀና የተቀነባበረ ህዝባዊ አመጽ ሊታለፍ የማይችል ሁነኛ የትግል መሳሪያ ነው። የፖለቲካ ዓላማ ግን ግብን አመልካች የትግሉን አንጻራዊ መዳረሻ ወይም የትግሉን ግብ ገላጭ ነው። አንድ የፖለቲካ ዓላማ ሲነደፍ ሁልጊዜም መነሻው ወይም ተመርኩዞት የሚቆመው የህብረተሰብን አጠቃላይ እድገት ቆልፎ በያዙት አበይት ችግሮች ላይ ነው። ለምሳሌ በሀገራችን ሁኔታ መሬት ላራሹ የዲሞክራሲ ጥያቄ ካለገደብ ህዝባዊ መንግስት የፍትህና ርስህ መከበር የሰብአዊ መብት መሟላት የሴቶች ሁለገብ መብት መከበር በነጻ የመደራጀት መብት የሃይማኖቶች እኩልነት መከበር ወዘተ ናቸው። አንድ ህዝባዊ የሆነ የፖለቲካ ድርጅት የትግል ኢላማዎች እነዚህ ናቸው ብሎ የሚነሳው እንዲሁ በዘፈቀደ ሳይሆን የህብረተሰቡን ሁኔታ ከነችግሮቹ በቂ ጥናት አድርጎ አመርቂ ግንዛቤ ከፈጠረ በኋላ ነው። የትግሉ ዓላማ ተብሎ የተወሰዱ መሰክሎች የሚለዋወጡ የሚጣሉና የሚሻሻሉም አይደሉም። በያጣጫው የተነሱት ከላይ የተዘረዘሩት ችግሮች መሰረታዊነት እስካልተፈቱ ድረስ በቀጣይነት በትግሉ ዓላማነት የሚኖሩ ናቸው። አንድ የፖለቲካ ድርጅት ነኝ የሚል የትግል ዓላማዎቹ ችግሮቹ በመሰረታዊነት ሳይፈቱ የሚለቅ ወይም የሚቀየር ከሆነ አለም ዓላማዎቹን በሰነድነት አስቀምጦ በተግባራዊ እንቅስቃሴው አራምባና ቆቦ የሚረግጥ ከሆነ ህዝባዊና ሀገራዊ ተልእኮ እንደሌለው ተጨባጭ ማስረጃ ናቸው። የድርጅቶችም ሁነኛ መለኪያ የያዙት ዓላማና ከዚህ ተያይዞ ያለ እንቅስቃሴያቸውን መመርመር የሚባለውም ለዚህ ነው። የትግል ስልትና ታክቲክ ብለን የምንገልጸው ግን ከዚህ ለየት ባለ መንገድ የሚታይ ነው። የትግል ስልትና ታክቲክ የትግሉ ዓላማ እንዳለ ሆኖ በትግል ሂደት ውስጥ የተወሰኑ መሸጋሸጎች አለም መጠነኛ ለውጦች የተከሰቱ ከሆነ ስልትና ታክቲክ ለዛ የተሸጋሸገ ወይም የተለወጠ ሁኔታ ሊያገለግሉ በሚችል ደረጃ መለወጥ ይቻላል። ይህ ሊሆን የሚችለው ወደ ዋናው ዓላማ መዳረሻ ሁኔታዎችን ያመቻቻል ያፋጥናል ተብሎ ከታመነበት ተጨባጭ ሁኔታውም ያንኑ አመልካች ከሆነ ማለት ነው። የትግሉ ዓላማ ግን የዓላማው መሰረትና መነሻ የሆኑት ሀገራዊና ህዝባዊ ችግሮች እስካልተፈቱ ድረስ ሊለወጡ አለመቻላቸውን መረዳት በጣም ጠቃሚ ነው። የትግሉ ዓላማ ግቡን እስኪመታ ህብረተሰባዊ ችግሮች እስኪፈቱ ውጣ ውረዶች ይኖራሉ። መስዋዕትነት ይከፈላል። ጠላት በርካታ መሰናክሎችን ይፈጥራል። ወዘተ መልሱ አዎን ነው። የታጋዮች ግዴታስ በዚህ መሰል ሂደት ውስጥ ምን መሆን ይኖርበታል? አዎ፣ በትግል ውስጥ ዘርፈ ብዙ ችግሮች ይከሰታሉ። ውጣ ውረዶችም የበዙ ሊሆኑ ይችላሉ። ነገር ግን የህዝብ መሰረታዊ ችግሮች እስካልተፈቱ የትግሉ ዓላማ ግቡን እስኪመታ እኛም አለን። ህይወታችንም ለትግሉ ለህዝባችንና ለሀገራችን ነው የሚለው ብቻ ነው። የቀደመው ለትግሉ ነው ህይወቴን መዝሙር እየዘመሩ ለሀገርና ለህዝብ ፍቅር የተሰው ጓዶች ያወረሱን የታሪክ ቅርስም ይህንን ሁኔታ አመላካች ነው። የነሱም የጀግንነት ዓላማ አንግቦ ወያኔን ከነግሳንግሱ ከስልጣን ማሰናበት ወደ ከርሰ መቃብሩ ማውረድ ግዴታና ኃላፊነት ዛሬ ያለው ትውልድ ተልእኮ ነው። በአጠቃላይ መልኩ የትግል ስልት ስትራቴጂ ይህንን መንገድ መርጣለው ወይም አልመርጠውም በሚል ዘይቤ ድርጅቶች በዘፈቀደ የሚመርጡት ጉዳይ ሆኖ መወሰድ የለበትም። አንድ በቅድሚያ የሚወሰደው ስልትና ታክቲክ የትግሉ ዓላማ ለማራመድ ይረዳል ወይስ ይጎዳል የሚለው መሰረታዊ ጥያቄ በአግባብ መመለስ አለበት። ሁለት በስልጣን ላይ ያለው ጸረ ህዝብና ጸረ ኢትዮጵያ ቡድን ባህሪ ተፈጥሮና ዓላማ መርምሮ ማወቅና መገንዘብ ይጠይቃል። ከዚህ በተጨማሪም ትግሉን የሚረዱ ወይም ሊጎዱ የሚችሉ ተቋሞች የስለላና ወታደራዊ መዋቅሮች፣ የገንዘብና የትራንስፖርት፣ የምርጫ ቦርድ ወዘተ በማን ቁጥጥር ስር እንዳሉ መገንዘብ ወሳኝነት ይኖረዋል። 3 የትግሉን ዓላማ ከግብ የማድረስ ጥያቄ የዚህ ዘረኛ ሀገር አጥፊ ቡድን ዓላማ በማወቅ ብቻ የሚወሰን አይደለም። ከአካባቢ ሀገሮችና ከውጭ ኃይሎች ጋር ያለውን ግንኙነትና ትስስር በሚገባ በመመርመር የትግሉ አጋር ሊሆኑ የሚችሉትን ጠንቅቆ ማወቅ ጠላት ሆነው ሊቆሙ የሚችሉትን ማራቅን ሁሉ ያካትታል። ይህ ለአካባቢ ሀገሮችና ለውጭ ኃይሎች ብቻ የምንጠቀምበት መለኪያ አለመሆኑ በአግባብ ሊታወቅ ይገባል። በአገር ቤትም ህዝብን የሚከፋፍል ጽንፈኛ መንገድ የሚከተሉ የመገንጠል ጥያቄን እንደ መፍትሄ የሙጥኝ ያሉ ወያኔ የፈለፈላቸው ጸረ ህዝብ ተለጣፊዎች ከሻቢያ በመተባበር መብትና ዲሞክራሲ እናላብሳለን ባዮች ወዘተ በትግሉ ሂደት በወንፊ ተጣርተው መወገድ ይኖርባቸዋል። ኢህአፓ የሀገሪቷን ተጨባጭ ሁኔታ አጤኖ በስልጣን ላይ ያለውን ዘረኛና ጎጠኛ ቡድን ዓላማና ተልእኮ አገናዝቦ የህዝባችንን የስቃይና የሰቆቃ ዕድሜ ለማሳጠር ሁለገብ የትግል ስልት በመጠቀም ህዝባችንን ሀገር አቀፍ ለሆነ ህዝባዊ አመጽ ማዘጋጀት አማራጭ የሌለው ወቅታዊ የትግል ስልት መሆኑን በይፋ ገልጿል። ህብረት ከማን ጋር ለሚለው ጥያቄም ህብረት የህዝብን አንድነትና ዲሞክራሲያዊ እኩልነት መሰረት አድርገው ለኢትዮጵያ ሀገራዊ ሉዓላዊነት ከሚታገሉ ኃይሎች ጋር ብቻ መሆን እንዳለበት ገልጾ ይፋ መግለጫም አውጥቷል። እምነቱንም አንጸባርቋል። ይህን መሰረት ያደረገ ህብረትም በአገር ቤት በተጨባጩ የትግል ሜዳ ተጨባጭ ህልውና ካላቸው ድርጅቶች ጋር መሆን እንዳለበትም አስምሮበታል። ሁለገብ የትግል ስልት የሚለውን ወቅታዊ የትግል ዘይቤ ሆነ አገር አቀፍ የተደራጀና የተቀናጀ ህዝባዊ አመጽ የሚሉትን የትግል መርሆች ወደ ኢትዮጵያ የፖለቲካ መድረክ ያስገባቸው ገና ከጅምሩ ኢህአፓ ነው። ዛሬ ዝብርቅርቅ ባለው የኢትዮጵያ ፖለቲካ ተቋሚ ነን የሚሉ ይህንን መፈክር አንግበናል ሲሉን እየሰማን ነው። ካለ ካርበን ኮፒ በማድረጋቸው የምንቆጭ ባይሆንም አቋማቸውን ተልኳቸውን ለመመርመር ግን እንገደዳለን። ዘረኛውንና ጎሰኛውን ወያኔን በናቅፋ ፈጥሮ በደደቢት አሳድጎ ኢትዮጵያን ለመከራ የዳረገውን የኢትዮጵያ መሰረታዊ ጠላት ሻቢያን እያሞገሱ ሁለገብ ትግል ሲሉን ለባዳን ኃይሎች መሳሪያ በመሆን ከወያኔ ወግነው ኢትዮጵያን እየወጉ እንደገቡና በወያኔም ተሹመው እንደነበር እያወቅን በ1997 ምርጫም ሰርገው በመግባት ቅንጅትን አፈራርሰው የዘታቸውን ሳይሆን ቅርጻቸውን ለዋውጣው ብቅ ማለታቸውን ህዝባችን ያወቀው ኤርትራ ነጻ ወጣች ኢትዮጵያም ወደብ የለሽ ሆነች ሲባል የወያኔ መልእክተኛ በመሆን ሻቢያው ኢሳያስ አፈወርቄ እንኳን ደስ ያለን ብለው እቅፍ አበባ ሲያበረክቱ በሻቢያ ቴሌቪዥን ባይናችን የተመለከትነው ከህሊናችን ሳይፋቅ እየቆረቆረን ሳለ ዛሬ ሁለገብ ትግል ሲሉን እንድንቀበል ይታሰብ ይሆን? በዋናነት ግንዛቤ ማግኘት ያለበት ትልቁ ቁም ነገር አንድ ሀገራዊ ህዝባዊ የሆነ ድርጅት ትኩረቱን ማድረግ ያለበት ከህዝብ መገናኘት የሚለው ነው። ወያኔም ሆነ ሌሎችም አምባገነን ስርዓቶች ቀዳሚ ጥረታቸውና ፍራቻቸው ይህን መሰሉ ድርጅትና ህዝብ እንዳይገናኙ ነው። ይህን የመሰለ ክቡር ህዝባዊ አላማና ተልእኮ የተሸከመ ድርጅት ህዝብን ካገኘ ህዝብ ይወያያል፣ በእቅድ ይደራጃል። የጎሰኛውና ጸረ ኢትዮጵያዊው የወያኔ ቡድን ውሸቱ ጭምር ለምን አላማ እንደሆነ ተጠርጥሮ ይወጣል። የከተማው ነዋሪ ከገጠሩ፣ የደጋው ከቆላው፣ ሰራተኛው ከአርሶ አደሩ፣ አባዎች ከወጣቶች፣ ሴቶች ከወንዶች በሀገራዊ ጉዳዮች ላይ ይወያያሉ፣ ይመክራሉ። በሐሳብና በአላማ ጭምር ይተሳሰራሉ። ይህን መሰሉ ሁኔታ እያደገ መምጣት የፖለቲካ ኃይል ሚዛንን እያዛባ ህዝብ በያቅጣጫው አልገዛም አልንበረከክም ስሜት እያጎለበተ ለተቀናጀ ሀገራዊ ህዝባዊ አመጽ ድልዳል ይፈጥራል። ህዝብን ባለሙሉ መብት ለማድረግ የሚጓዝ የፖለቲካ ድርጅት ረጅሙ ጉዞ ብዙ ውጣ ውረድ እንዳለው ያውቃል። በዚህ መሰሉ እልህ አስጨራሽ ጉዞ ውስጥ ወደ ህብረት መግባት ያለባቸው ድርጅቶች ሁሉ ረጅሙ ጉዞ የሚዘልቁ ናቸው ማለት ግን አይቻልም። ዋናው ቁም ነገር በትግሉ መሰረታዊ ዓላማዎች ላይ የማያጠራጥር አቋምና መግባባት መኖር ነው። ለምሳሌ በህዝብ አንድነትና ዲሞክራሲያዊ እኩልነት ላይ የተመሰረተን ሀገራዊ አንድነት መቀበል ወያኔ ግንባር ቀደም ጠላት መሆኑን አውቆ እሱን ማስወገድ ላይ የጠራ አቋም የባዕዳን ተልኮና ፍላጎት አስፈጻሚነትን እንትፍ አድርጎ መጥፋት ይጠይቃል። በአጠቃላይ ስለ ፖለቲካ ትግልና ስልት ስናነሳ ስለ ውድ ሀገራችን መደፈርና ስለ ህዝባችን ስቃይና ሰቆቃ ስንናገር የማናልፈው ወጣቱ ትውልድን ነው። ወጣቱ ትውልድ አገር ተረካቢ ነው ስንል ደግሞ ወጣቱ ያለበትን ሁኔታ ማጥናት መመርመር ግዴታ ነው። ወጣቱ የሀገሪቱ ዋነኛ እሴት ነው ቢባል ማጋነን አይሆንም። ዘረኛው የወያኔ ቡድን ገና የፖለቲካ ስልጣን በእጁ ካረገበት ጊዜ ጀምሮ በወጣቱ ትውልድ ላይ የፈጸመው በደልና ግፍ መስፈርት የማይገኝለት ነው። ወጣት ሰራተኛ፣ ወጣት ተማሪ፣ ወጣት አርሶ አደር፣ ወጣት ሴቶች በግፍ ለስደት ሲቃ ተዳርገዋል። ለክፉ ስራ አጥነትና አልባሌ ባህል ተጋልጧል። ገሚሶቹ በግዴታና በወያኔ የዘር ፖለቲካ ኮታ ወደ ውትድርና እየተወሰዱ ወደ ሶማሌ፣ ሱዳን ሌሎችም ስፍራዎች እየተላኩ አንገታቸው እየተቀላ ወደ ህንድ ውቅያኖስ በየበረሃው ተጥለዋል። ወያኔ በነሱ እልቂትና ስቃይ በብዙ ሚሊዮን የሚቆጠር የትርፍ ትርፍ አካብቶባቸዋል። ወያኔ በፈጠረው የዘርና የጎጥ ፖለቲካ ወጣቱ በአገሩ የተለያየ ክፍል እየተዘዋወረ የሥራ ዕድል እንዳያገኝ ተደርጓል። የዕለት ተዕለት ኑሮን ማሸነፍ ባልቻለበት ሁኔታ 1 ለ5 1 ለ7 በሚል የጭቆና ሰንሰለት አስተሳስሮ በገዛ እናትና አባቱ እህትና ወንድሞቹ በሰፈሩ ነዋሪ ጭምር የወያኔ ጆሮ ጠቢ ሆኖ እንዲያገለግል ግዴታ ተጥሎበታል። አገር መረከብ የማይችል የመግባቢያ ቋንቋ ያጣ በፍላጎትና በዓላማ ያልተሳሰረ በህሊናዊ አመለካከቱ ያልዳበረ ወጣት በመፍጠር አገር ተረካቢ ትውልድ እንዲጠፋ ማድረግ የወያኔ መሰረታዊ ዓላማ ከሆኑት አንደኛው ሴራ ነው። ዛሬ ባለንበት የግፍ ዘመን ወጣቱ ሰው ማን ነው የሚለው ጥያቄ በሚገባ ታይቶ ሞት ለወያኔ እምቢኝ ለሀገሬ የሚል ንቃተ ህሊናው የዳበረ ወጣት ትውልድ የወያኔን ቀብር ማጣደፍ አለበት። በፋሽስቶች የጨነገፈውና የ66 ዓመተ ምህረት ህዝባዊ አብዮት በዚህ አኳያ የተወው ምስክርነት በቀላሉ የሚገመት አይደለም። ይህን አስመልክቶ
ወጣቱ ምን ይላል? ወጣቱ ሰው ማን ነው? በድሜ የገና ለጋ አዲስ ሁሉ የሚያምረው በጨለማም ይጓዝ ብርሃንን ያላየው ግራቀኙን ሳያይ የሚንከራተተው የጋቱትን ሁሉ የሚመገምገው ሕይወትና ደሙን የወያኔ አገዛዝ የትም የሚያስረጨው ኧረ ለመሆኑ ወጣቱ ምን ይላል? ወጣቱስ ሰው ማን ነው? ፖለቲካ ሳት ነው የሚል ከንቱ ቋንቋን ፍልስፍና አድርጎ በየቡና ቤቱ የሚንዘባን ነው? የቦይ ውሃ ሆኖ የትም የሚፈሰው በወያኔ ሥራ ተቀይዶ ያለው ኧረ ለመሆኑ ወጣቱ ምን ይላል? ወጣቱስ ሰው ማን ነው? ወይስ ሕዝብ አገሬን ብሎ ሰከን ባለ አእምሮ አማትሮ የሚያየው ሲያጠቡም የሚያሰፋ ሲያላሉም የሚወጥር በጨለማም ቆሞ ሐሰት እርሜ ብሎ እውነት የሚናገር ሰላምን ለማምጣት ብርሃንን ለማየት እጅግ የሚጓጓ ካለፈው ለመማር ለማወቅ የሚጥር ወጣቱ ምን ይላል? ወጣቱስ የቱ ነው? ህዝቡን ኃይሌ ብሎ ውስጥ ለውስጥ የሚነድ በእጅም አይጨበጥ የሚያቃጠል እሳት የበፊተኛው ነው ወይስ የኋለኛው? የትኛው ነው ወጣት? በእድሜው ገና ለጋ አዲስ አፍቃሪ ነው ወይስ ከዚህ ተልቆ ወጣት የሚለው ቃል ሌላ ትርጉም አለው? ገና ከጅምሩ ቃል ኪዳን የገባች ቃሏን ለመጠበቅ አገር ለመታደግ ህዝብና አገሯን ከመብት አስተሳስራ ቁልቁለት ዳገቱን ሳትንበረከከው በድፍረት ይወጣች ዛሬም ጸንታ ያለች ባለፈው ትግልም ሕይወት የነበረች የጽናት መሠረት ትግል ያስተማረች እቺ ናት ወጣቷ ወይስ ሌላኛዋ? ለወያኔ ሴራ ራሷን የሰጠች በወርቅ ተሽቆጥቁጣ ውስኪ እየተራጨች ላልባሌ ባህል በወያኔ ግቢ የወሲብ ያደረች
የካቲቱን ራእይ የተላበሰና ተደራጅቶ የቆመ ወጣት ትውልድ ዛሬም እውን መሆን አለበት።